The Voice of America. ኢትዮጵያ በመጪው ዓመት መስከረም ውስጥ ሳተላይት ልታመጥቅ ነው። ለምርምርና ለልማት ጉዳዮች የታሰበችው ሳተላይት የንድፍ ሥራ ተጠናቆ ወደ ግንባታና ምርት ምዕራፍ መሸጋገሩን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ለአሜሪካ ድምፅ ገልጸዋል። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ ተከታዩን አሰናድቷል።
ከፊታችን መስከረም ጠብቶ አምስተኛው ቀን ልክ ከማለዳው 11 ሰዓት የነጋቱ ሰማይ ሊቀድ አሁን እየተሽቀዳደመ ነው። በስተምስራቅ ቤጂንግ ላይ ከረፋዱ 4 ሰዓት ሆነ። ይህንን ዜና በቪኦኤ ከሰማችሁባት ደቂቃ አንስቶ አንድ የሰው ሕፃን ተጸንሶ የሚወለድበት ሙሉ ጊዜ ከፊታችን አለ። ልክ 283 ቀናት 40 ሳምንታት ተኩል 9 ወር ከ13 ቀን በኢትዮጵያ ምድር ላይ ጎህ ሲቀድ ኢትዮሳት 1 የአዲሱ ቀን ሰማይ ላይ ቂብ ብላ ምህዋሯ ላይ መድረሷን ለእንጦጦ ትናገራለች። እንግዲህ ይህ ለጊዜው የተያዘ ቀን ነው። ውሸታም እንዳልሆን ግን አልሆንም። በመጪዎቹ 4 ቀናት ውስጥ ኢትዮሳት 1 የድፍን ኢትዮጵያን መረጃ ከጫፍ እስከ ጫፍ በተሟላ ሁኔታ ታስተላልፋለች። እስከ መስከረም 10 2012 ዓመተ ምህረት ባሉት ቀናት ኢትዮሳት 1 ከመጠቀችበት ከመጪዎቹ 50 ቀናት አንስቶ ደግሞ ባስፈለገ ደቂቃ የመላውን ዓለም መረጃ ለእንጦጦ መቆጣጠሪያዋ ያለማቋረጥ ትመግባለች። ለመሆኑ ኢትዮጵያ የራሷ ሳተላይት ለምን ያስፈልጋታል? የመጀመሪያ ጥያቄ የነበር ለዶክተር ሰለሞን በላይ እርሳቸውም መለሱ። ዘንድሮ እኮ የህዋ ሳይንስና ሳተላይት ለሀገሮች የቅንጦት ጉዳይ አይደሉም።
እንግዲህ ስፔስ ብዙዎቹ እንደሚገነዘቡት የቅንጦትም አይደለም። አሁን ለታዳጊ ሀገራት ስፔስ ትልቅ የኢኮኖሚና ማህበራዊ የሚደግፍ ነው። ኢትዮጵያ እርሻ ላይ መሰረት ያደረገ ኢኮኖሚ ነው ያላት። የጤና ጉዳይ ገና ነው መስፋፋት ያለበት። የትምህርት ጉዳይ መንግስት የሚያከናውናቸው አሉ። የአካባቢ ጥበቃ፣ የከተማ መዘመን፣ የውሃ ጉዳይ፣ የማዕድን ፍለጋ ጉዳይ ገና አልተነካም። ኢትዮጵያ ውስጥ የተፈጥሮ ሀብታችንን አልተጠቀምንም። እነዚህን ለመጠቀም ደግሞ በሳተላይት የታገዘ መረሻና ፍለጋ የሚያስፈልግ ቴክኖሎጂ ያስፈልጋል። ስለዚህ ሁሉ ጊዜ ኢትዮጵያ ገዝታ መጠቀም ያለበትም።
ዶክተር ሰለሞን በላይ የኢትዮጵያ የህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። እናም ከሳተላይቷ ሐሳብ ጋር የተያያዙት ቁም ነገሮች ቴክኖሎጂንና ዕውቀትን ወደ ኢትዮጵያ ማሸጋገር፣ የኢትዮጵያውያን መሐንዲሶችን አቅም መገንባት፣ ኢትዮጵያ የተለያዩ መረጃዎችን ለማግኘት ለሳተላይት አገልግሎት ስታወጣ የነበረውን የውጭ ምንዛሪ ማዳን፣ ኢትዮጵያዊ አቅም መፍጠር መሆናቸውን ዶክተር ሰለሞን አመልክተዋል።
መጨረሻ ላይ ደግሞ ኢትዮጵያን በበሬ ማረስ ብቻ ሳይሆን በቴክኖሎጂንም ኢኮኖሚ የምትቀይር ሀገር መሆኗን ማሳየትና ስፔስ ዘርፉን ወደ ተወዳዳሪነት ማሸጋገር ነው። በዚህ ነው ሳተላይቱ ወሳኝ በመሆኑ ነው እንዲጨምር ያደረግነው ማለት ነው።
ለሳተላይቷ ያስፈልጋል ተብሎ ከተገመተው የ8 ሚሊዮን ዶላር ወጪ 6 ሚሊዮኑን የሸፈነው ቀደም ሲል በተፈረመ የዓለም አቀፍ ትብብር ስምምነት መሰረት የቻይና መንግስት ሲሆን ቀሪው በኢትዮጵያ የሚሸፈን ነው። ሆኖም ግን ሙሉውን ወጪ አንጥሮ ለማወቅ ሳተላይቷ ምህዋሩ ላይ እስከምትቀመጥ መጠበቅ ያስፈልጋል።
መቼስ ላውንች ሲደረገደው የመጨረሻ ዋጋ ይሄን አወጣን ምንለው። ስለዚህ ስልጠና ምናምን ምናምን አብዛኛው የቻይና መንግስት ነው።
እንግዲህ ከ8 ሚሊዮን የዩናይትድ ስቴትስ ዶላር በጀት ኢትዮጵያ 2 ሚሊዮኑን ብቻ ነው የምትሸፍነው። 1/4 ማለት ነው። 3/4 የቻይና መንግስት ነው የሚሸፍነው። 6 ሚሊዮኑን ምንድን ነው ቻይና የምትጠቀመው ከዚህ ፕሮጀክት?
ቻይና የምትጠቀመው ነገር የለም።
ምንም ጥቅም ሳታገኝ ነው ቻይና ለኢትዮጵያ ይህንን
ኢንተርናሽናል ኮላቦሬሽን ፈንድ ላይ ይሄ ግራንት ነው።
ስጦታ ማለት ነው።
አዎ፣ ግራንት ማለት ምንድነው? ኢንተርናሽናሊ ለታዳጊ ሀገራት ይህን ያህል ፈንድ እንደሚያደርግ ማስታወቂያ ውድድር ይወጣል። ስለዚህ በዚህ መልኩ ሰፖርት የተደረገው እንጂ ለሱ ጥቅም ወይም ቻይና የምታገኘው ጥቅም የለውም። ያለው ኢምፖርታንስ ጥቅም ለኛ ነው።
አንድ አባባል አለ ዶክተር ሰለሞን፣ በተለይ በምዕራቡ ዓለም there is no free lunch የሚባል ነገር አለ። በነጻ የሚገኝ ነገር የለም፣ በሌላ ነገር መካካሱ አይቀርም ይባላልና ይሄ አባባል አይሰራም በዚህ ፕሮጀክት ላይ? ቻይና በእውኑ በነጻ ነው ለኢትዮጵያ ያንን 6 ሚሊዮን ዶላር የምታበረክተው እቺን ሳተላይት ለማምጠቅ ማለት ነው የሚሉኝ?
ቻርጀር ኮላቦሬሽን ያለው ኢትዮጵያ መንግስት ነው ቻይና መንግስት እንደምታውቁት የቆየ ኮላቦሬሽን ግንኙነት አለ እንደሌላው ሀገሮች። ከዚህ ውጭ ግን በዚህ ሳተላይት ምንም አይነት ፕሪኮንዲሽን ወይም መጠቀም የተቀመጠ አንዳችም ነገር የለም። ግልጽ የሆነ ክቡር ጠቅላይ ሚኒስትር ነበሩ ሲፈርሙ በዛ ሰዓት ሳይንስ ለቴክኖሎጂ። ስለዚህ ምንም አይነት ነገር ኮንዲሽን የሌለው ይህን በርካታ ኢትዮጵያን ኢንጂነሮችንም በዚህ ዘርፍ ላይ ታሰለጥነናለች። ስለዚህ ምንም ይህን አድቫንቴጅ ከኢትዮጵያ ያገኛለ ይህን ኮንዲሽን አስቀምጫለሁ ምንም ነገር የለው።
እንግዲህ ይህቺ ኢትዮጵያ ለግብርናዋ፣ ለጤናዋ፣ ለማዕድኖቿ ፍለጋና ብዝበዛ፣ ለውሃ ሀብቷ ልማት፣ ለተፈጥሮ አካባቢዋ ክትትልና የአየር ንብረት ጠባይና ሁኔታም አሰሳ፣ ስለላና ግምገማ፣ ለሌላውም የእድገት ትልሞቿ እጠቀምባታለሁ ያለቻትን ወደ 70 ኪሎ ግራም የምትመዝን ሳተላይት የፊታችን መስከረም እንደ 2012 ዓመተ ምህረት የአዲስ ዓመት ገጸ በረከት ወደ ህዋ ለማምጠቅ አቀዳለች። ሳተላይቷ የምትመጥቀው ከቻይና ማስወንጨፊያ ነው። ለምን ከኢትዮጵያ አትመጥቅም?
ሳተላይት ማምጠቂያ በጣም ረጅም ጊዜ ይፈጃል። ውድም ስለሆነ ጥናትም ያስፈልጋል፣ ቴክኖሎጂም ያስፈልጋል። ስለዚህ ማምጠቂያ ከራሱ ከቻይና ቦታ እንዲሆንልን ጠይቀን ተፈቅዶልናል።
እናንተ ናችሁ የጠየቃችሁት?
እኛ ነን የጠየቅነው።
ማምጠቂያው ኢትዮጵያ ውስጥ ቢሆን ኖሮ ምን ያህል ይፈጅ ነበር? ቅድም ከገለጹልኝ የቴክኖሎጂ የእውቀት ሽግግር ጋር ኢትዮጵያ ውስጥ እንዲሰራ ከማድረግ ጋር አስባችሁት ከሆነ
ሳተላይት ማምጠቂያ ከአስር ዓመት በኋላ እንጂ ኢትዮጵያ በአሁኑ ሰዓት ምክንያቱም በክራይ እንኳን አሁን ክራይ አልከፈልንም ተፈቅዶልን እንጂ በክራይ እንኳን ቢሆን ለአንድ ኪሎ ግራም ሳተላይት እንደ በትንሹ 15,000 ዩሮ በዶላር በትከፍል ብዙ ነው እና ማምጠቂያ ከአስር ዓመት በኋላ እንጂ በዚህ በአጭር ጊዜ ውስጥ መሆን የለበትም። ምክንያቱም አዋጪ ቢዝነስ አይደለም። እኛ ሳተላይት ማምጠቁ ስል ሌላም መከራየት በሚችል መልኩ በደንብ የፍላጎት ጥናት አዋጭነት ጥናት አጥንተን መሆን አለበት የሚል ነው እኛ ያለናል።
ምንም እንኳ ሳተላይቷ ከቻይና ትምጠቅ እንጂ ማምጠቁም ላይ ኢትዮጵያውያን ባለሙያዎች እንደሚሳተፉና ከዚያ በኋላ ያለውም ስራ ሙሉ በሙሉ የሚከናወነው በኢትዮጵያውያን መሆኑን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ገልጸዋል።
መቆጣጠሪያና መከታተያ ኮማንድ ስቴሽን እንጦጦ ላይ ነው ያለው አዲስ አበባ ላይ። ሙሉ በሙሉ የምንቆጣጠረው ምንም የማያደርገኛው በእኛ ነው፣ በእኛ ባለሙያ በእኛ ነው። በዚህ ኢንስቲትዩት ይመራል የሚያደርግ እንጂ በሌላ ሰው ኮማንድ የሚደረግበት ምንም ነገር የለም። ሙሉ በሙሉ መቆጣጠሪያውን እኮ እየሰራ ነው፣ ኮማንድ ስቴሽንን እየሰራ ነው። አሁን መጋቢት ላይ እናስመርቀዋለን።
ዶክተር ሰለሞን፣ የኢትዮጵያ የህዋ መሰረተ ልማትና አቅሟን ለማበልጸግ በቁጥር በገንዘብ የሚተመን በእውቀት ደረጃ በሰው በሚሰለጥን ሰው በሚተመን በምን ያህል ጊዜ ስንት ሰው ሊሰለጥን ይችላል? ስንት ኢንጂነሮች ኢትዮጵያ ልታገኝ ትችላለች? በገንዘብስ ምን ያህል ማዳን ይቻላል? በሚቆጠሩ ዓመታት ውስጥ ምናልባት ጥናት ውስጥ ያካተታችሁት ካለ
እኔ በዚች ብቻ ፕሮጀክት ልንገር፣ ዲቴይሉ አለ አሁን ሰዓት የደረሰው። በዚች ፕሮጀክት 20 ኢንጂነሮቻችንን እናሰለጥናል እያሰለጥናል። ከዜሮ ተነስተው እስከ ሳተላይት አብረው እየተነበሩ 20 ኢንጂነር ለማሰልጠን ማለት ደግሞ በገንዘብ ሲመነዘር በጣም ከባድ። ከዚህ በኋላ ከዚህ በመሰልጠን ራሳቸውን መገንባት የሚያስችል አቅም ፈጠርን ነው። ሁለተኛው ደግሞ የፍላጎት ጥናት ቀጥተኛና ቀጥተኛ ለሆነ ይባላል። ቀጥተኛ ማለት ዳታ የምትገዛበት መረጃው የምትገዛበት ማለት ነው። የተለያየ መስሪያ ቤት የምትሰጠው መረጃ ይቺን ሳተላይቷን ዋጋና የምታገኘው መረጃ ከባድ ነው፣ ልዩነቱ ብዙ። ስለዚህ እኛ የምናገኘው እጅግ በጣም ከፍተኛ ጥናቱ እንደሚያመለክተው እኛ ካጠን ነው በኢትዮጵያ መንግስት ከ400 ሚሊዮን ብር በላይ ያወጣል ነው የሚለው ጥናቱ። በትንሹ ነው ይሄን የምናገር፣ 400 ሚሊዮን ኢትዮጵያን ብር በላይ በአመት በትንሹ። ይሄ የተወሰኑ መስሪያ ቤት የሚወሰድ ነው ለተለያየ ሳተላይት መረጃ፣ ምክንያቱም ያስፈልጋል። የሲቪል ነው የሴኪሪቲ ሲቪል ወርክ ነው ይሄ፣ ሪሰርች ለግብርና ለውሃ ለምናምን ስትል ማለት ነው። ይሄ ሲሆን ግን አንደኛው ቴክኖሎጂን ያዘምናል፣ ማይኒንግን በቀላል ያደርገዋል።
ማይኒንግ የማዕድን አሰሳ፣ ፍለጋ፣ ብዝበዛ፣ ቁፋሮ የመሳሰሉ ማለት ናቸው።
አዎ፣ ውሃ፣
የገጸ ምድርም የከርሰ ምድርም ሀብቶች።
አዎ፣ የአየር ንብረት ለውጥ መረጃ፣ የከተማዋን ከተየ እንዳንዳን ከተማዋን በፈለቀው ሰዓት ፕላን እንድታነሳ ያደርጋል። በአመት በየአመቱ በፈለኩ አይነት ሰዓት እንዲመጣ ያደርጋል። መረጃውን ትተነትነዋለህ። ከዛም በተጨማሪ ደግሞ መረጃውን ለሌላ ሰው ለተጠቀሚ ጎረቤት ሀገርም ትሸጣለህ። በስኩዌር ካሬ ሜትር በትንሿ ኤሪያ የታረቀ ስለሆነ በገንዘብ ሲመነዘር ይሄ በጣም ትንሽ ነው ነው እና ትልቅ ዳሊው ነው ለኛ።
ስለዚህ ኢትዮጵያ ያንን አገልግሎት ለራሷ መጠቀም ብቻ ሳይሆን አገልግሎቱን በመሸጥ ሁሉ ጥቅም ታገኛለች ማለት ነው።
በትክክል
ሳተላይቷ እየተገነባች ያለችው ሙሉ በሙሉ በኢትዮጵያ ፍላጎት ላይ በተመሰረተ ንድፍ መሆኑን ዶክተር ሰለሞን በላይ ነግረውኛል። የግል ኢንቨስተሮችና የውጭ ኩባንያዎች ወይም ሌሎች መንግስታት በኢትዮጵያ የህዋ ምርምርና ልማት ውስጥ እንዲሳተፉ ዕውቀት፣ ጊዜና ገንዘባቸውን ማፍሰስ መሳተፍ ቢፈልጉ መስኩ ክፍት ይሆን?
በጣም ብዙ ሪኩዌስት አለ። ይሄኛው አንድ ፕሮጀክት ሲጀምር በአንድ ጊዜ ነው በአንድ ላይ ነው የምትጀምረው የሚጨርሰው። በሌላ ግን አውሮፓውያን ከአሜሪካ የተለያዩ ሀገሮች ይመጣሉ። ኢትዮጵያን ለስፔስ ምርምር ለስፔስ በጣም አመቺ ሀገር ነች። ገና ስፔስም ህዋን አልተጠቀምነው ኢትዮጵያ ስላልተጠቀምነ ብዙዎቹ አለ አንዳንዶቹ ጋራ አብረን ለመስራት አሁን ዝግጅት ላይ ነን። ከፈረንሳይ እንደዚህ አብረን ለመስራት አንዳንድ ፕሮጀክቶችን ፍላጎት ጥናት እያጠናን ነው። ስለዚህ ዋናው ነገር የኢትዮጵያ ፍላጎት ላይ እና ፍላጎት ላይ ነው መሰረት እያደረግን ያለ ነው እንጂ ብዙ ሀገሮች ፍላጎትን ያሳዩ ብዙ አሉ። በጋራ ምርምር እያካሄድን፣ አዋጭነት ጥናት እያካሄድን፣ የገንዘብ ማፈላለግ ስራም እየሰራን ያልናቸው ነገሮች ደግሞ አሉ እና ብዙዎቹ ሀገሮች ኢትዮጵያን አሁን አመቺ ስለሆነች በጣም የመንግስታዊም ሆነ መንግስት የመንግስት ተቋም ሆነ የግል ተቋም እየተረባረቀ ነው።
እና ምን ያህል ክፍት ነች ኢትዮጵያ ለማሳተፍ ይህንን የግል እና የውጭ ሀብት በዚህ ዘርፍ?
አሁን ፖሊሲ ስፔስ ፖሊሲ ተዘጋጅቷል፣ ይጠርቃል። ደግሞ አሁን በቅርብ ጊዜ ኢትዮጵያ መንግስት ደግሞ በለውጥ ለበርካታ ነገሮች ለውጥ እያደረገ ፕራይቬታይዜሽን እያደረገ ስለሆነ ሬዲ ነን። የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። በሌሎች ሀገሮችም ኤክስፒሪየንሱ ተወስዷል።
ከዩናይትድ ስቴትስ የጠፈርና የኤሮኖቲክስ አስተዳደር ጋር ንግግሮች ላይ እንደነበራችሁ አስታውሳለሁኝ። ምናልባት እርሶም ራስዎ የተሳተፉበት ይመስለኛል። አንድ የልዑካን ቡድን በቅርቡ መጥቶ ዳይሬክተር ጀኔራሉን ሁሉ አግኝታችኋቸው የነበራችሁ ይመስለኛል። እና ምንድን ነው ያለው ከናሳና ከአውሮፓ የህዋ አስተዳደር ጋር ያላችሁ ግንኙነት? አሁን
ናሳ ጋር የመረጃ ልውውጥ ምናምን እየጀመርን ነው። ተማሪዎችን እና ሪሰርቸሮችን በበለጠ ደግሞ አሁን በቅርብ ጊዜም የናሳ ድሮ ዳሪ አስተዳደር የነበረ አሁን የስፔሲ መልክተኛ ሆኗል። ስለልዩ መልክተኛ ሆኗል መጥቶ ነበረ። በኤምባሲዎች በኩል አጠቃላይ ኮምፕሬሄንሲቭ የሆነ የጋራ አግሪመንት ለመፈረም እየተዘጋጀ ነው። እንደዚሁ አውሮፓ ህብረት ላይም ጥሩ የሆነ ግንኙነት አለ። የባለሙያ የሳይንቲስቶች ልውውጥ እናደርጋለን። የአንዳንድ የጋራ ወርክሾፕ እና ኮንፈረንሶችን እያዘጋጀን ነው። አጥንተን ደግሞ ለይተ ነው በተለየ ፕሮጀክት ላይ ደግሞ በጋራ ፕሮጀክት ለይተን በጋራ የምንሰራውን እየለየን አብረን ጥናት እያካሄድን ነው።
ኢትዮሳት ዋን ነው የዚህች የመጀመሪያዊቱ የኢትዮጵያ ሳተላይት ስም። ዓለም አቀፍ ደረጃን የጠበቀው ስም እንዳለ ሆኖ በተደራቢነት አንዳች ኢትዮጵያዊ ስም ልትሰጧት አላስባችሁም ነበር ብያቸው ነበር ዶክተር ሰሎሞንን። አስበዋል፣ ተነጋግረውበታልም። የዚህች የመጀመሪያዊቱ ሳተላይት ስያሜ ዓላማ አንድም ኢትዮጵያን በኢትዮጵያነቷ፣ ኢትዮጵያውያንን በኢትዮጵያዊነታቸው አንድ አድርጋ እንድትወክል፣ በዓለም አቀፍ ደረጃም ሰማይ ላይ ስትውል የኢትዮጵያን ስም ይዛ ለዓለም እንድትታወቅ ማድረግ ነው። ወደፊት ግን ኢትዮጵያ የራሷን ሳተላይቶች ራሷ እያመረተች ራሷ ማምጠቅ ስትጀምር ቁጥር ስፍር ካጣው የሀገሩ ካብት ሁሉ እየዛቀች ለመሰየም እንገዷት። ብትሻ ከታሪኳ፣ ብትሻ ከቅርሶቿ፣ ብትሻ ከተፈጥሮዋ፣ ብትሻ ከሕዝቧ ስም መሃል እያነሳች ሳተላይቷ ብቻ ትኖር። የኢትዮጵያ የስፔስ ወይም የህዋ ቀልብ ሽቅብ እንደ ተንጠለጠለ ብዙ አስሮች ዓመታት ቢያልፉም በተለይ ያለፉት 20 ዓመታት ግን ይህ ሰማይ ሰማይ የማለት ነገር ዝላይ በመጀመርም የታጀበ ነበር። ቅዠት ይምሰል እንጂ
የኢትዮጵያ ስፔስ ሶሳይቲ የሚባል እንደ ፈረንጆች አቆጣጠር 2004 ወይም በኢትዮጵያ አቆጣጠር 1996 ዓ.ም አጠቃላይ የኢትዮጵያን ስፔስ ማስተዋወቅ ስራ ላይ ሙያ ማህበርና ስፔስ ላይ ኢንስፓየርድ የሆኑ አፍቃሪዎችን አዘጋጅቶ የተቋቋመ መንግስታዊ ያልሆነ ሲቪክ ሶሳይቲ ነው።
እንደው የአፍቃሪያን ማህበር እንደማለት ነው።
አዎ። ያ ሶሳይቲ ደግሞ በኢትዮጵያ ውስጥ ምንድን ነው እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል አለ። እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል በአስትሮኖሚካል በስፔስ እና በተለያዩ ስራዎች ላይ የሚሰራውን ኢንፖርት ኦብዘርቫተሪ የሚመረምር ማዕከልም የተለያዩ ዩኒቨርሲቲዎችን እና የመንግስት ተቋማትን አስተባብሮ እንዲቋቋም ያደረገ ነው ሶሳይቲ መጀመሪያ ላይ። ከዛ በኋላ ኢንፖርት ኦብዘርቫተሪ የሚመረምር ማዕከል በኢትዮጵያ ቆጠር 2005 ራሱን ችሎ ተቋቋመ። ከስፔስ ወጣ ምርምርም ይሰራል። የመንግስት ተቋም ነው። አሁን ግራጁዌት ፕሮግራምም ያስተምራል ከአዲስ አበባ ዩኒቨርሲቲ ጋር በመሆን እና ስለዚህ ይሄ አሁን ስፔስ ፕሮግራም በሙሉ በዚህ ኢንስቲትዩት ስር ነው። ሶሳይቲው ግን አዌርነስ ስፔስ ላይ አክቲቪቲ ይሰራል፣ ማስተማር ላይ እነዚህ ስራዎችን የሚሰራው እና ያው እንደጋገፋለን። ሙያ ማህበርን ሰፖርት ማድረግ ግዴታም ስለሆነ ማለት ነው ስለሚያግዝ።
ዶክተር ከላሊ አድሃና የሚመሩት ተቋም ነበር፣ አቶ ተፈራ ዋልዋም የሚመሩት ነበረ። እነዚህ ሁለቱ ተቋማት አንድ ናቸው ወይስ የተለያዩ ናቸው?
አቶ ተፈራ ለአስር አመት ያክል የኢትዮጵያ ስፔስ ሳይንስ ሶሳይቲ ቦርድ ሰብሳቢ ሆኖ ሰርተዋል። የሶሳይቲው እንጦጦም ቦርድ ሲቋቋም የተወሰነ ጊዜ ለእንጦጦም ለሶስት አመት የቦርድ ሰብሳቢ ነበሩ። አቶ ከላሊ ደግሞ ኢትዮጵያ የምታስተናግደው ህዋ ሳይንስ ለልማት የምስራቅ አፍሪካ ይባላል። ያን የምስራቅ አፍሪካ የሚያስተባብር ቢሮ በአሁኑ ሰዓት በዚህ ኢንስቲትዩት ሆኖ ሆኗል። ሳይንስና ቴክኖሎጂ ትምህርት ሚኒስቴርና አዲስ አበባ ዩኒቨርሲቲ አንድ ላይ ሆኖ ሲያስተናግድ የነበረውን የምስራቅ አፍሪካ ህዋ ሳይንስ ለልማት ዳይሬክተር ሆኖ ለሁለት አመት ተኩል ያክል ሲመሩ ነበር እና የተለያዩ ናቸው፣ ይተጋገዛሉ። ግን
ስለዚህ አሁን ይሄ የምስራቅ አፍሪካ የህዋ ሳይንስ ለልማት ተቋም በእርሶ ኢንስቲትዩት ስር ነው ያለው ማለት ነው?
በእኔ ኢንስቲትዩቱ ስር ሆኖ ግን አንድ ዳይሬክተር ተመድቦለት የምስራቅ አፍሪካ ህዋ ለልማት ጽህፈት ቤትን ያስተባብራል።
በጠፈር አስተዳደሩ በኩል ለአሜሪካ ናሳ፣ ለአውሮፓ ኤሳ፣ ለቻይና ቺንሳ፣ ለሩሲያ ሩስኮስሞስ፣ ለህንድ ኢስሮ፣ ለሌላውም እንደየሀገሩ እንዳለው ሁሉ የኢትዮጵያው መንግስታዊ ተቋም ኢስቲ ከእንግሊዝኛ መጠሪያው የተወሰደ የምህጻር ቃል ነው የቁጥጥርና የአመራሩን ስራ ያከናውናል።
ይሄ ኢንስቲትዩት አጠቃላይ በሀገሪቱ ለስፔስ ፕሮግራም እንዲመራ በአዋጅ 2009 ጥቅምት ላይ የተቋቋመ ተቋም ነው።
የዛሬ ሁለት አመት ማለት ነው?
አዎ፣ የዛሬ ሁለት አመት።
ኢትዮሳት ዋን የፊታችን ነሐሴ መጀመሪያ ላይ ወደ ማስወንጨፊያዋ ትወሰድና ከዚህ በፊት በንድፏ ወቅት ተለይቶ በታወቀላት አድራሽ ሮኬቷ ላይ ልትተኮስ ሁለት ቀን ሲቀራት ትገጠማለች። ኢትዮጵያ በመንግስታቱ ድርጅት ስር ያለው ህዋ ለሰላም ኮሚቴ ሙሉ አባል መካሪና ወሳኝም ነች። አባላቱ ሀያላኑን መንግስታት ጨምሮ 76 ሲሆኑ ከአፍሪካ እንግዲህ ኢትዮጵያ ስትደባለቅ ስድስት መሆናቸው ነው። የኢትዮጵያ የጠፈር መርሃ ግብር እንደ ሌሎች ሀገሮች ከላይ ወይም ከመንግስት የወረደ ሳይሆን ከታች የተነሳ በበጎ ፈቃደኞችና በባለሙያዎች የተጸነሰ የተጠነሰሰና የበሰለ ነው ያሉኝ የኢስቲው መሪ ዶክተር ሰሎሞን ብዙ ሀገሮች የኢትዮጵያን አካሄድ ቢከተሉ እየተመከረ እንደሆነም አጫውተውኛል። እንዲያውም ኢትዮጵያ የአህጉሯን የጠፈር መርሃ ግብሮች እንድታስተባብርም ተጠይቃለች ብለውኛል። የተባበሩት መንግስታት ድርጅት በመጪዎቹ 11 እና 12 ዓመታት ውስጥ አሳካቸዋለሁ ብሎ ከያዛቸው 17 የዘላቂ ልማት ግቦች 11ዱ ቀጥተኛ የሆነ የህዋ ምርምርና ልማት ጣልቃ ገብነትን የሚሹ፣ ቀሪዎቹ ስድስቱ በተዘዋዋሪ የሚጠቀሙ መሆናቸውንም የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኢስቲ ዋና ዳይሬክተር ዶክተር ሰሎሞን በላይ ነግረውኛል። እንግዲህ እስከ መስከረም 5 እየቀነሳችሁ መቁጠር ጀምሩ። ዛሬን ቀን 283 በሉ፣ ነገን 282 መሆኑ ነው። ዛሬ 0 ሲሆን የቴሌቪዥን፣ የራዲዮ፣ የኢንተርኔት የቀጥታ ስርጭት መስመር ላይ ይሁኑና የኢትዮሳት ዋን ውንጨፋ ታዛቢና የታሪኩ አካል ይሁኑ። ከጥቂት ዓመታት በፊት እንዲህ አይነት ሐሳብና ወሬ ፈገግታና ስላቅን ሲፈጥሩ አስታውሳለሁ። የእብደት ሐሳብ እኔም እየተከታተልኩ አቀርብላችኋለሁ። እስከዚያውም አብራችሁኝ ሁኑ።